ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ ቋርማችቻችን። ዛሬ እሁድ ሰኔ 6 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ሰኔ 6 ቀን 558 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ የሳምንቱን ዋና ዋና ዜናዎች በማስከተልም የሚያዝያ ወር 2013 ዓመተ ምህረት የኢሃፓ ልሳን ዴሞክራሲያን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። ፍካሬ ዜና
ባሳለፍነው ሳምንት ደማፍሳሹ ኮሎኔል ባማራ ህዝብ ላይ የፈጸመ ያለውን ደባም ለማዳፈን ደፋቀና መለቱ አነጋጋሪ ነው ተባለ። ይህ ዘረኛና የህዝብ ደማፍሳሽ የሆነው ጉደኛ ኮሎኔል በመተከል በጉምዝ በወለጋ ባጣዬ በሽዋሮ ቤት ወዘተም በፈሰሰው የብዙሃን ደም የፍትህ ያለህ ያለ የጮህ ባለበት ደብረ ማርቆስና ወልቃይት የቀላመደው የአማራ ህዝብ ላይ ያለውን ንቀት የሚያሳይ መሆኑም እየተነገረ ነው። በአማራ ህዝብ ላይ እየተፈጸመ የሚገኘው ጥፍጨፋና ማፈናቀል ዓለም አቀፍ ወግዘት እንዲቀርብበት መጠነ ሰፊ እንቅስቃሴ እየተደረገ ባለበት ራሱን ብልጽግና የሚለው አረመኔ ቡድን ያወናበደ የተበላ ቆብ እየተባለ በሚጠራበት የጨረባ ምርጫም የአማራን ድጋፍ ለማግኘት በሚል አንድ ያጣየን መልሶ ለመመስረት አንድ የፋብሪካ ምረቃ ሌላ ጊዜ የማይፋቀው የወልቃይት ጎንደርነትን መፈልፈል ያብየን መገበሪያ የበላ ይለፈልፋል እንደሚባለው በአማራ ላይ እየተፈጸመ ያለውን ግፍ ለመሸሸግ የሚደረገው መራወጥ በራሱ መዘዝ ያስከትላል የሚለው የበርካቶች አስተያየት ነው። ታፍነው መዳረሻቸው ደብዛው የጠፋው አብዛኛዎቹ ለጋ ወጣት ሴቶች የሆኑበት ግፍ እየተደበሰበሰ ሁለተኛ አመቱን ሊደፍን መሆኑም እስካሁን ለተገደሉትና እየተፈናቀሉ የሚገኙት ምንም አይነት ድጋፍ ካለመደረጉ ባለፈም ከለጋሾች ከሚሰበሰበው ላይ እየተዘረፈ መሆኑ ማንን አበልጻጊ ማን ገዳይ ለመሆኑ ማስረጃ እንደሆነ እየተነገረም ይገኛል። የፖለቲካ አቋቂዎች እየተወገዘ ባለው የጠረባ ምርጫ ባለመሳተፍ ዘረኛውን አገዛዝ ማጋለጥና ሁሉን አሳታፊ ገዚያዊ ህዝባዊ የሽግግር መንግስት ይቋቋም የሚል ደምጽን በተጠናከረ ትግል ማጀብ የግድ የሆነ መሆኑን የሚያስረዳሉ። ዘረኛው አገዛዝ በኦርቶዶክስ ተዋህዶ ላይ ሽምቅ ዘመቻ ማጧጠፉ የሚያስከትለው መዘዝ አስከፊ መሆኑ ተነገረም። ባሳለፍነው አርብ በመስቀል አደባባይ በዕለተ እርገትን በጉባኤ ለማክበር አስፈላጊ የሆኑ ሂደቶችን ማጠናቀቁን ያሳወቀው በኢትዮጵያ ኦርቶዶክስ ወጣቶችና ጎልማሶች ህብረት ያሳወቀ ሲሆን ፖሊስ በዋዜማው ጉባኤውን ማገዱንና ማህበሩን ጥላሸት የቀባበት ሁኔታ የተለመደውን ያገዛዙ ደንባራነትን ያጋለጠ ነው ተብሏል። ይህ መስቀል አደባባይን ለማስከበርና የቦታው ባለቤትም ኦርቶዶክስ ተዋህዶ ቤተክርስቲያን መሆኑን ለማስረገጥ የተጠራው ሃይማኖታዊ ጉባኤ ላይ ሃይማኖታዊ መዝሙሮችን እየዘመሩ ይጓዙ የነበሩ ወጣቶችን ለመበተን ጽንፈኛው ጴንጤቆስታዊና ኦሮምማ ቡድን የጦር ሜዳ ካሚዮኖችን ከነሙሉ ትጥቃቸው ማስተማራቱና ደፈን ከተማዋን በፖሊስ ማስወረሩ ያገዛዙ ጸረ ኦርቶዶክስነት በአደባባይ የተጋለጠም ነው ተብሏል። አንድን ወጣት ለአራት አንዱን ደግሞ ለስምንት የዘረኛው አገዛዝ ፖሊሶች በርግጫና በዱላ ማስተቃየታቸው ሊጋለጥም በቅቷል። በመቋዲሾ የተደረገው የእናቶች ሰልፍ የአፍሪካ ቀንድን የፖለቲካ ሁኔታ በሴራ የተበከለ መሆኑን አጋልጧል። ከቅርብ ጊዜ ወዲህ በትግራይ የቅጥር ነፍሰ ገዳዮች ስምሪትን የተለያዩ የዜና ምንጮች የሻቢያ ጦር በህዝብ ላይ ያደረሰውን ጉዳት በመረጃ አስደግፈው ሲያወግዙ እየተደመጠም ነው። የሻቢያን ግፈኝነትና የሽፍትነት ታሪክን የሚያውቁ ሻቢያ በኢትዮጵያ ውስጥ ቀውስ በመፍጠር ከገባበት የፖለቲካ ቀውስና የኢኮኖሚ ማነቆ ለመገላገል ኢትዮጵያን በወረራ ይዞ እያተራመሰ መሆኑ ዓለም ያወቀው ከመሆኑም በላይ አሳሳቢነቱም እየጨመረ ይገኛል። ሻቢያ ከሶማሌው የፈርማጆ ቡድን ጋር በተስማማው መሰረት የሶማሊያን ወጣት ወታደሮችን ለማሰልጠን ይወሰዳቸውን በትግራይ ጦርነት አስተማርቶ ጥይት ማብረጃ በማድረግ አስፈጅቷቸዋል የሚለው ሰሞኑን ከፍተኛ ጉዳይ ሆኖ መሰንበቱም ታወቀ። ባሳለፍነው ሳምንት በመቋዲሾ የወጣት ወታደሮች እናቶች የልጆቻቸውን ተጨባጭ መረጃ ለማግኘት ያደረጉት ጥረት መና በመቅረቱ የልጆቻቸውን ደም ያስፈሰሰውን የፎርማጆን ቡድን እንደሚፋረዱ በአደባባይ ድምጻቸውን ማሰማታቸው ወርጋጡ ኮሎኔል እና አረመኔው ኢሳያስ ለፍርድ እንዲቀርቡ አንዳች ግፊት ማድረጉ እየተሰማም ነው። በልጽግና የተባለው ቡድን ህዝብን እየጨፈጨፈ ለመቀጠል ባለው የስልጣን ጥማት የሻቢያን ጦር መግዛቱና የሀገራብት ማቃጠሉም ወንጀል መሆኑም እየተሰማ ነው። የሶማሌ ወታደሮች በገንዘብ ተገዝተው ይሁን ወይም በሻቢያ አስገዳጅነት የሚያጣራ ሻቢያን በተለይ አረመኔው ኢሳያስን ለፍርድ የሚያቀርበው ነው የሚለው የብዙዎች አስተያየት መሆኑም ታውቋል።
ሰኒ 2 ቀን 2013 በሃገረ አሜሪካ በዋሽንግተን ዲሲ ግዛት በስቴት ዲፓርትመንት ኢትዮጵያውያንና ትውልደ ኢትዮጵያውያን ደማቅ ሰላማዊ ሰልፍ አካሂደዋል። የሰልፉ ዓላማ የአሜሪካ መንግስት በኮሎኔል አብይ የሻቢያና የህወሓት አገዛዞች ላይ የተደረገው የጉዞ እቀባን አስመልክቶ ነው። በተመሳሳይ የኮሎኔሉ ብልጽግና አገዛዝ ስላሳረዳቸው ስላፈናቀላቸው ያለፈተስ ስላሳሰራቸውና ያላግባብ ስላሳገታቸው ዜጎች ተቃውሞ ተሰምቷል። አገዛዙና ከአገዛዙ ጋር በአንድነት የቆሙት የግፍ እሳት ነበልባል ነዳጃር ከፍካፊ የሆኑት የኢዜማ አመራሮች የአድርባይነት ጥግን ማሳያ መሆናቸውን ፍንትው አድርጎ ያሳየ አጋጣሚ ነው ተብሏል። በሰልፉ ላይ ከተገኙ ቃለ መጠይቅ ከተደረገላቸው ዜጎች መካከል አስተያየት እንደተቀበልነው የኢትዮጵያ ህዝብ የአሜሪካ መንግስት ያሳለፈው የጉዞ ቀባ ዜጎች ላይ ሳይሆን የግፍ አሰጻሚና ከዋኝ በትሮች በሆኑት አብይ የሻቢያና የህወሓት አመራሮች ላይ መሆኑን ማስተዋስ ያስፈልጋል ብሏል።
በማስከተል የሰልፉ ተሳታፊዎች ሰልፉን አስመልክቶ የሰጡትን አስተያየት እናቀርባለን።
እሺ በቅድሚያ ድሉ ስለሰጣችሁ በጣም አመሰግናለሁ። ተጠቃሚዎች አሉ፣ ህዝብን ያደናገሩ ያሉ ቀጥታ ከናብይ አመድ ክፍያ የሚደረግላችሁ ህዝብም እንዳወቀው እንደታየው 30 ሚሊዮን ከዛም በላይ በተደጋጋሚ ሲደረግላችሁ የነበረ ጥቅማቸው የሚቀርባቸው አሉ። እነሱ የተሰጣቸው የቤት ስራ አለ፣ የሚከፈላቸው ለነጻ አይደለም፣ ዝም ብሎ ሊቀመጡ ሳይሆን ይሄን ሊያስፈጽሙ ነው ገንዘቡም የሚሰጣቸው። ስፔሻሊ ዲ ዲሲ አካባቢ ያሉ የኢዜማ አባላት በሌላ አነጋገር ውታፍ ነቃ የሚሏቸው እነሱ ዋናው ስራቸው ይሄ ነው። ከባንዲራ ጀርባ ተደብቀው በኢትዮጵያን ስም እየተጠቀሙ የኢትዮጵያን ህዝብ የሚያጠቁ ማለት ነው። በሌላ አነጋገር ምንድነው አሜሪካ ያለችውና የጠየቀችው ቀላል ጥያቄ ነው። ህዝብ እየገደላችሁ ነው፣ ህዝብ እየተጨፈጨፈ ነው፣ የህዝብ ሂዩማን ራይት እየተጣሰ ነውና ሴቶች እየተደፈሩ ነው፣ ወደ ሀገሬ እንድትመጡ አልፈልግም፣ ወንጀለኞች ናችሁ ነው ያለች። አለቀ። ባጭሩ ሲታይ ይሄ ነው። ይሄንን ቀይረው እነሱ ልክ ኢትዮጵያ በአሜሪካ እንደተወረረች አድርገው ያሰሩ ምንድነው ያብይ መንግስት የህዝቡን ድጋፍ ፈለገ፣ ስለዚህ መልእክቱን አስተላለፈ። እነሱ ደግሞ ህዝቡን ብሬንዋሽ ማድረግ ጀመሩ ማለት ነው። ምንድነው ብሬንዋሽ የሚያደርጉት? አሜሪካ ልትወር ነው፣ ልክ ህዝቡን መሃይም ምንም እንደማያውቅ አድርገው የኢትዮጵያን ህዝብ ስለው ማለት ነው። አንድ ጥያቄ ልጠይቅ እዚህ ጋር የራሴ የግሌ ጥያቄ አለኝ። አሜሪካ ኢትዮጵያን ወረረች እያሉ ሲጮህ የነበሩት ምን ነው አንድ ቀን እንኳን አማራ ታረደ፣ አማራ ተሰቃየ፣ ጄኖሳይድ እየተፈጸመ ነው ብለው ያልተናገሩት? እነዚህ ሰዎች አሜሪካ ኢትዮጵያን ወረረች የሚሉትን በሙሉ ካጠናቸው ስላማራ ጄኖሳይድ አብይ አህመድ ስለሚፈጽመው ወንጀል አንድም ቀን ተናግረው አያውቁም፣ መናገርም አይፈልጉም። ምክንያቱም ተደብቀው ከባንዲራው ጀርባ ተደብቀው እየሰሩት ያለው ነገር ያ ስለሆነ ነው። እና ህዝቡ የተታለላቸው አለ፣ ተጠቃሚውም አለ። የተታለለው ግን ቁሞ ሊያስብበት ይገባል። ምክንያቱም ብሬንዋሽ እያደረጉ ነው እና ያሉት። ስለዚህ ህዝቡ ይሄንን በደንብ ሊያጤነው ይገባል ብዬ አስባለሁ። ማዕቀቡንም ማንበብ ይችላል። የቪዛ ማዕቀብ ነው፣ ሊደረግም የሚገባው ነው። እንደውም ጠበቅ መደረግ አለበት ብዬ አምናለሁ እኔ በግሌ።
ቀላል መልስ የለም፣ የለም። ከምርጫ በፊት ሰላም ይቀድማል። ከምርጫ በፊት በምርጫ ጉዳዮች ላይ አሁን እኮ የፖለቲካ አጀንዳም ቀረኩ መገዳደል ሆኗል። እከሌ ተገደለብኝ ይላል ሰልፍ ይወጣል፣ እከሌ ተፈናቀለብኝ ይላል ሰልፍ ይወጣል። በፖለቲካ አጀንዳ በፖለቲካ ፕሮግራም መከራከር ቀረኩ፣ ግድያ ሆኗል። በዚህ ሁኔታ ምርጫው ሌላ ግድያን ሌላ ቀውስን ያመጣ እንደሆነ ነው እንጂ ኢትዮጵያን አያሻግራትም። እኛ በፊት ህወሓትን ስንቃወም የነበርን ሰዎች ዛሬ ይሄኛውን መንግስት እንደግፋለን ስለለ እኔ በጣም ይገርመኛል። አንድ አይነት ስለሆኑ ማለት ነው። የብሔር ፖለቲካ የሚያራምዱ ፓርቲዎች ናቸው፣ ሰዎች ናቸው የተቀያየሩት። ያም ትግራይ ገብቶ የትግራይን ህዝብ ያመሰ ያለው አካል ህገ መንግስት ወይ ሞት ይላል፣ ቤተ መንግስት ያለው ስልጣን ላይ ያለው አካል ህገ መንግስት ወይ ሞት ይላል። ሁለቱም አንድ አይነት ናቸው። ጨቋኝ ተጨቋኝ ላይ ያላቸው አንደርስታንዲንግ አንድ አይነት ነው። በፌዴራሊዝም ይሄ ኤትኒክ በብሔር ፌዴራሊዝም ያላቸው አቋም አንድ አይነት ነው። ሁለቱም አንድ አይነት ናቸው። ላኪና ተላላኪ ነበሩ። ያ ሲቀያየር የሚፈጠር ፍሪክሽን ይኖራል። ስለዚህ በእነሱ ሽኩቻ መሃል ህዝብ መጎዳት የለበትም። አንዱን ተቃውሞ አንዱን መደገፍ እኔ በጣም ነው የሚገርመኝ። በፊት ይቃወሙ የነበሩ ዛሬ መንግስትን እንደግፋለን ሲሉ ያኔ የተቃወሙበት ምክንያት ዛሬ ተመልሶ ነው ወይ የሚለውን መለስ ብለው ያጠኑት ጥሩ ነው ብዬ አስባለሁ።
እንግዲህ እንደሚታየኝ የቲፒኤልኤፍ ወንጀለኛ ነው። ቲፒኤልኤፍ ቴሮሪስት ግሩፕ ነው። ቲፒኤልኤፍ ይጠቅም የነበራቸው ሰዎች ለቲፒኤልኤፍ ሲሰግዱ የቲፒኤልኤፍ ድምጽ ሆኖ ኖረዋል። በአሁን ደግሞ ሌላኛው ዘር ተተካና የዛ ዘር አሽቃባጮች ወይም ደግሞ የዛዘር ደጋፊዎች ተጠቃሚዎች ተተኩ ሌላ ምንም ልጅነት የለውም። ድሮ ቲፒኤልኤፍን ታገልን እኛ ታግለናል ካሉ ይሄንንም ሊታገሉ ይገባል። ምክንያቱም አንዱ ዘር ሌላውን ተካ እንጂ ኢትዮጵያ ውስጥ ሰቆቃው ቀጥሏል እንደውም ጨምሯል። ስለዚህ እነዚህ ሰዎች ቲፒኤልኤፍን ተዋግተናል ቲፒኤልኤፍን እያሉ የሚደሰኩሩ ከድሮ ጀምረው አሁንስ ምን ተቀየረና ኦሮሚያ ክልል ውስጥ የሚጨፈጨፈው ዝማን ነው? አንድ ኢትኒክ ግሩፕ አይደል እንዴ ተመርጦ እየታረደ ያለው? ታዲያ ምን ነው ድምጽ አይሆኑም? ሌላው ምንድነው አሁን አንተ እንዳልከው ባንዲራና ቃጥላለ ምናምን ያሉት ይሄ በነገራችን ላይ ወንጀል ነው። ከፍተኛ ወንጀል ነው። ምክንያቱም አንደርጋቸው ጽጌ ገንዘብ ስለተሰጠው ብቻ ህዝብን ወጣቹ ባንዲራ አቃጥሉ ብሎ እስከመናገር ደረጃ ድረስ የደረሰ ነው። ይሄ በነገራችን ላይ ወንጀል ነው። 30 ሚሊዮን ይሄን ያክል እንደሚያስወራ ነው አላውቅም ነበር ታጋሽ። ግን ያው ገንዘብ መጥፎ ነው። ገንዘብ መጥፎ ነው በጣም በጣም። ጮኸን ነበር እስር ቤት በነበሩ ጊዜ እነሱም ጮኸን እንዲፈቱ ጮኸን ነበር። ወጣው ግን ህዝብን ካዱ። አየህ ቲፒኤልኤፍ በሌላ ዘር ነው የተተካው። ሌላ ምንም ልዩነት የለም። ኦነግ ነው አገሪቷን እየመራ ያለው። ህዝብ እየተጨፈጨፈ እየታረደ ነው ያለው። እና በጣም ያሳዝናል። የኢትዮጵያ ህዝብ ሰቆቃ ላይ እንዳለ ይገባናል። እንግዲህ በጋራ በአንድነት ተነስተው መፍትሄ የማይሰጠው ከሆነ በእያንዳንዱ ቤት ያንኳኳሉ። አንዱ ኢትኒክ ብቻ ተጎድቶ አይቀርም። በእያንዳንዱ ቤት ያንኳኳሉ። በተደጋጋሚ ብርሃኑ ነጋም ሆነ አንዳርጋቸው ጽጌም ሆነ የዜማ አባላት የአማራን ኤግዚስተንስ ራሱ የተፈታተኑ ሰዎች ናቸው። በተለያየ አጋጣሚ አማራ የለም አማራ መጤ ነው አማራ እንደዚህ ነው ይላሉ። በተደጋጋሚ መድረክ ላይ የተናገሩ ሰዎች ናቸው። እነዚህ ማለት የኢዜማ አማራሮች ናቸው። እነሱ መድረክ ላይ የሚናገሩት ነገር ለደጋፊዎቻቸው ሆነ ተከታዮቻቸው ቁልፍ ነገር ነው። ያላቸውን ጥላቻ በተለያየ አጋጣሚና ሳይጠብቁትም ሳያስቡትም ቢሆን አውጥተውታል። ቅርብ ጊዜ ብራኑ ነጋ ምንድነው ያለው? አማራ መጤ ነው ያለው። ከዛ ፊት ደግሞ አንደርጋቸው ጽጌ አማራ የሚባል የለም ነው ያለው። ስለዚህ እነዚህ ሰዎች አማራ ክልል ሲሄዱ አማራው ምረጠን ሲሉ መጤ ነው ያሉትን ህዝብ የለም ያሉትን ህዝብ ሊቃወማቸው በትክክል ይገባል። ምክንያቱም ጥላቻቸውና ያላቸው ትልቁ ነገር አሳይተዋልና በመድረክ። የማስተላልፈው መልእክት እባካችሁ የኢትዮጵያ ልጆች ዲሲም ሆናችሁ ሌላ አካባቢ የምትኖሩ አስተውላችሁ ተራመዱ። ከባንዲራ ጀርባ ሆኖ ቁማር የሚሰራባችሁን አትከተሉ። ገንዘብ እየተከፈለው ወጪው ተሸፍኖለት ለዚህ ስራ ብቻ ተቀምጦ ወሬ የሚያራግብን አትከተሉ። እውነታን ተከተሉ። የሚታረድ የሚሞት የሚሰቃይ ህዝብ አለ። የሚደፈሩ ሴቶች አሉ። ለነሱ ቁሙ። እኔ የማስተላልፈው መልእክት እውነትን ብቻ ፈልጉ ነው። ሌላው ኢትዮጵያ እንደዚህ ሆነች ታቁታላችሁ። ዲሲ ነው የምትኖሩት። አሜሪካ ለተወር ኢትዮጵያ እንደማችልም ታውቁታላችሁ። የተባለውንም አንብባችኋል። ስለዚህ ከሚጠቀሙትና ከሚከፈሉት ጎን ሆናችሁ ያልሆነ ፕሮፖጋንዳ አትስበኩ። ምክንያቱም ለሀገሪቷ አይበጃትም። አሁን ሀገሪቷ ሀገር ውስጥ ያለው ሰው በጭንቀት ላይ ነው ያለው። የአብይ አህመድ ኦነግ አደገኛ አራጅ ቡድን በጭንቀት ላይ ነው ያለው። አሁን እነ እስክንድር ነጋ እንኳን ከታሰረበት ቦታ የሞት የግድያ ሙከራ ነው የተደረገበት። እዚህ ደረጃ ላይ ደርሰናል። እስር ቤቱ ነው እንኳን ሊገደሉ ያሉበት ሁኔታ ላይ ነው እናያለን። ዲሲ የምትኖሩ በተለይ በእነዚህ ሰዎች የምትሳሳቱ ሰዎች በጣም አስቡበት፣ አጢኑ። ለህዝባችሁ ቁሙ፣ ለእውነት ቁሙ። ለእውነት መቆም መጨረሻ ላይ እንዳያችሁ ቲፒኤልኤፍ የተዋረደው እውነትን ስላልያዘ ነው። እነዚህ መዋረዳቸው አይቀርምና ታፍራላችሁ በኋላ። እውነት ለእውነት ቁሙ። አመሰግናለሁ።
Democracia.
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 46 ቁጥር 3 ሚያዝያ 2013 ዓመተ ምህረት ልጓም የሌለው አምባገነን መቆሚያው ገደል። ኢትዮጵያ የሰው ልጅ መገኛና መነሻ ብቻም ሳትሆን የተለያዩ ነገዶች መግቢያም መዳረሻም ነበረች። ከረጅም ዘመን ጀምሮ አገራችን ኢትዮጵያ ኢትዮጵያውያን ብቻ ሳይሆኑ የአፍሪካ የአረብና የእስያ ህዝቦች ከደቡብና ከሰሜን የሚገናኙባት የሚስተናገዱባት ብለውም በአገርነት ወደዋትና ፈቅደዋት የሚኖሩባት የህብረ ህዝብ መናኸሪያ አገር ሆና ቆይታለች። ኢትዮጵያ በየዘመኑ የተነሱ ታላላቅ ሃይማኖቶች መዳረሻ አገር በመሆን ከብዙዎች ጥንታውያን ከሚባሉ አገራት ተርታ የጎላ ታሪክና ዝና አላት። ኢትዮጵያ እንደ ሀገር ብሎም እንደ መንግስት የቆየ የፖለቲካ ታሪክ እንዳላት ታሪክ የመሰከረው ነው። በዓለም ላይ ካሉት ሀገራት በመንግስትነት ዛሬ ከኢትዮጵያ ጋር ሊስተካከል የሚችል ታሪክ ያላቸው ቢኖሩ በጣም ጥቂቶች ናቸው ማለት ይቻላል። አገራችን ኢትዮጵያ እንደ አባይ ቀይ ባህርና የገልፍ ባህረ ሰላጤን የመሳሰሉ የዓለም አቀፍ እድገቶች አቋዳሽና ተቋዳሽ ሆና ቆይታለች። ከቀይ ባህር ወዲህና ወዲያ የነበረውን ዓለም አቀፋዊ የንግድ እንቅስቃሴ ህንድ ውቅያኖስን በዘመኑ ይቆጣጠር የነበረው የአክሱም ዘመነ መንግስት በዓለም ከነበሩት ጥቂት ሀያላት ውስጥ አንዱ ነው። የኢትዮጵያ የመንግስት ታሪክ ሁሉም ኢትዮጵያውያን እንዲኮሩበት የሚያደርገው ሌላው ገጽታው ሁሉም ህዝቧ በውህደትም ሆነ በተናጠል የተሳተፉበትና የተጋሩት በመሆኑ ነው። በተለያዩ ወቅቶች የሀገራችን ክፍሎች በመንግስት ደረጃ ተዋቅረው የነበሩት ተደጋግሞ የሚነሱት የአክሱምና የጎንደሩ ስርወ መንግስታት ብቻ ሳይሆኑ የሰለሞናዊ፣ የዛጉዌ፣ የእጁ፣ የሃዲያ፣ የሐረር ወዘተ እየተባሉ የሚጠሩትም ስርወ መንግስታት መኖር የሚያረጋግጥልን ይህንኑ የታሪክ እውነታ ነው። አሁን የምንኮራበት የአስተዳደርና የወታደራዊ ጥበብ፣ የስነ ጥበብና የስነ ጽሑፍ፣ የስነ ህንጻ፣ የእርሻና ቴክኖሎጂ ወዘተ አገራዊ ቅርስ የሁሉም ኢትዮጵያውያን የወል አስተዋጽኦ ውጤት ነው። ኢትዮጵያውያን አሁን የምንኮራበት የአገር ፍቅር፣ ወኔ፣ ድፍረት፣ አስተዋይነት፣ በራስ መተማመን ወዘተ ከዚህ የረጅም ዘመን በመንግስትነት ደረጃም ጭምር ስርዓት አበጅቶ ለመኖር የመቻል ባህልና ተመክሮ የሀገር ባለቤትነትና የአንድ ህዝብነት አስተሳሰብና ንቃተ ህሊና መስረጽ እርስ በርስ ከተጋመደ ትስስርና ከሌሎችም የማህበራዊ በይነ ግብርና የታሪክ ክንውኖች ክምችት የሚቀዳ ነው። ኢትዮጵያ ሀገራችን በባህልና በቋንቋ በሃይማኖቶችና እምነቶች የተለያየ ህብረ ቀለም ያሏት አገር እንደመሆኗ መጠን በአንጻሩም በእነዚህ ልዩነቶች ዙሪያና በሌሎች ነገስታት የጦር አበጋዞችና አምባገነኖች በፈጠሯቸው የስልጣን ሽኩቻዎች ስትናወጥ ኖራለች። ከእነዚህ ልዩነቶች የመነጩ የእርስ በርስ ጦርነቶች ዛሬ ሲታዩ ጉድፍ ጠባሳ ብቻ ሳይሆን መልካም ነገርም ትተውልን አልፈዋል። የባህል የእምነትና የሃይማኖት መወራረስን፣ የህዝብ አካላዊ መቀላቀልና እንዲሁም ተቻችሎ መኖር የሚያስችል የማዕከልና የአካባቢ አስተዳደር ግንኙነትና ጥበብ እንዲሁም ብርቅና ድንቅ የሆኑ በርካታ እሴቶቻችን እንደ አብነት ሊጠቀሱ የሚችሉ ናቸው። በክርስትና ሃይማኖት ተከታዩ በአጼ ንብነ ድንግልና በእስልምና ሃይማኖት ተከታዩ በአህመድ ግራይ መካከል የተደረገው ታላቅ ጦርነት በህዝብና በሀገሪቱ ላይ ያስከተለው እልቂትና ውድመት ከፍተኛ ቢሆንም ከጦርነቱ በኋላ የሁለቱ እምነት ተከታዮች በአንድ መንደር እያደገም በአንድ አካባቢና አገር ተባብሮ ተቻችሎ መኖር የሚያስችል የኃይል ሚዛን ተፈጥሮላቸው እንደነበር ታሪክ የመዘገበው ሀቅ ነው። የያከባቢው ነገስታት በማዕከላዊ ነገስታት ስር የውስጥ ነጻነታቸው አንጻራዊ በሆነ ደረጃም ቢሆን ተከብሮና ተጠብቆ በአንድ አገር ውስጥ ሁለት አስተዳደሮች ተቻችለው የሚኖሩበት የፖለቲካ ባህል እንዲሁ የሚፈጠር ሳይሆን ከተራዘመ ግጭት የሚመነጭ ትምህርትና አብሮ የመኖር የጋራ ፍላጎትም ውጤት ጭምር መሆኑን ነው ታሪካችን የሚያሳየን። ይህ ረጅም እድሜን ያስቆጠረው የኢትዮጵያ ህዝብ የጋራ መንግስት ታሪክ ዜጎች ረጅም ጊዜ ለኖሩበት አንድነታቸውና ውህደታቸው ማስረጃና መገለጫም ጭምር ነው። የአንድነታቸውንና የውህደታቸውን እውነታነት የተሟላና የጎላ የሚያደርገው ሌላው የታሪካቸው ገጽታ ደግሞ በፍልሰት አማካኝነት የፈጠሩት መስተጋብር ነው። የኢትዮጵያ ህዝብ የሰሜኑ ወደ ደቡብ፣ የደቡቡ ወደ ሰሜን፣ የምስራቁ ወደ ምዕራብ ወይም በተቃራኒው አቅጣጫ ወዘተ በመፍለስ በደም ተሳስረዋል፣ ተቀላቅለዋል። እምነት፣ ባህል፣ ቋንቋ፣ ጥበብ ወዘተ ጭምር ተወራርሰዋል። ይህ የውህደትና የመጋመድ ሂደት ደግሞ በሰላም ሳይሆን በአብዛኛው ብዙ እልቂት ባስከተለ ጦርነትና ረጅም ዘመን በአስቆጠረ የእርስ በርስ ግጭት ጭምር ማለፉንና የረጅሙ የአገር ግንባታ ታሪካችን አካል መሆኑን ያነሳ ነው። ለአሁንም ሆነ ለመጪው ትውልድ ትምህርትና ተመክሮን የሚያስጨብጥ ኢትዮጵያዊነቱን በሚገባ እንዲረዳ የሚያስችል ታሪካዊ ፋይዳ ይኖረዋል ከሚል እሳቤ በመነሳት ነው። አገራችን ያለፈችበት የአገረ መንግስት ምስረታ ሂደት በኢትዮጵያ ብቻ የተወሰነ ሳይሆን በዓለም ላይ ባሉ የተለያዩ አገራት የነበረና ያለ እውነታ ነው። በዛሬው የዴሞክራሲያ እትም ከላይ ለዘረዘርነው አብይ ጉዳይ ትኩረት የሰጠንበት ምክንያት አዲሱ ትውልድ የአገሩንና የህዝቡን ጥንታዊ ታሪክ እንዲሁም ኢትዮጵያ ያለፈችባቸው የአገረ መንግስት ግንባታ ሂደቶች አልጋ ባልጋ እንዳልነበሩ በሚገባ እንዲገነዘብ ለማድረግና ትውልዱም በራሱ ዘመን ለአገር ግንባታ ማበርከት የሚገባውን አስተዋጽኦ በሚገባ መወጣቱን እንዲጠይቅና ካለፈውም እንዲማር በማሰብ ጭምር ነው። ትውልድ የሚለካው የሚፈረጀውና የሚዘከረው በነበረበት የታሪክ ዘመን ውስጥ ባበረከተው አዎንታዊና አሉታዊ አስተዋጽኦ ነው። ስለ ኢትዮጵያዊነትና ስለ ኢትዮጵያዊ ታሪክ ስናነሳ የዚያን ለውጥ ናፋቂ፣ ለአገሩ ቅን አሳቢ፣ ህዝብ አፍቃሪ፣ ተመራማሪና አይበገሬ ጀግና ትውልድ ታሪክን ወደ ኋላ መለስ ብሎ መቃኘቱ ግንዛቤን የተሟላ ያደርጋል። የትውልዱን ኢትዮጵያዊነት ቅኝት በአጠቃላይ ለሰው ልጆች በተለይም ለኢትዮጵያውያን ሁሉ የነበረውን ክብር ለእኩልነትና ለፍትህ ለመብት መረጋገጥ ይሰጥ የነበረውን ስፍራ በሚገባ መረዳቱ ለቀጣዩ ትግላችን ትልቅ ተመክሮንና ትምህርትን የሚያስጨብጥ ሆኖ እናገኘዋለን። አገራችንና ትውልዱ አሁን ያሉበትን አስቸጋሪና ውስብስብ የታሪክ ክስተት በሚገባ መመርመር አገሪቷ ከገባችበት የፖለቲካዊ፣ የማህበራዊና የኢኮኖሚያዊ ቀውስና ትርምስ እንዴት ልትወጣ ትችላለች? ህዝባችንም ከገባበት የመከራና የጨለማ ዘመን ተላቆ እንዴት ወደ ሰላምና መረጋጋት እንዲሁም የእድገትና የልማት ጎዳና መጓዝ ወይም መሸጋገር ይችላል ለሚሉት ቁልፍ ጥያቄዎች መልስ ለማግኘት ያስችላል። ውስብስብ ለሆኑና ልዩ ልዩ መልክ ላላቸው የሀገሪቱ ችግሮች አማራጭ የሆኑ የመፍትሄ ሀሳቦችንም ለመጠቆም ይረዳል። ታሪካችንን መለስ ብለን ስንቃኝ ኢትዮጵያ የገናና ታሪክ ባለቤት ለመሆን የበቃችው በጀግኖቿ ብልህና የሰከነ አመራር ብቻ ሳይሆን ኃላፊነትን ለመሸከምና የትውልድ አደራን ለመወጣት ብቁ የሆነና መስዋዕትነትን የሚከፍል ወጣት ትውልድ ያለማቋረጥ በማፍራቷ ጭምር ነው። ለረጅም ጊዜ በቆየው በአገራችን የህብረተሰብ ታሪክ ውስጥ የተመዘገቡ የገድል ምዕራፎችም የሚመሰክሩት ነገር ቢኖር ይህንኑ ሀቅ ነው። ለዚህም መገለጫው በተጻፈውም ሆነ ባልተጻፈው የትውልድ ታሪካችን ውስጥ እንደ ምሳሌ ወይም ሞዴል የሚወሰዱት ጀግኖቻችን አገራዊ ግዳጅ የተረከቡትና ያከናወኑት በወጣትነት እድሜያቸው ነው። ከቅርብ ጊዜ ታሪካችን ብንጠቅስ እንኳ ከፋሽስት ጣሊያን ወረራ በኋላ የመጣው ኢትዮጵያዊ በተለይም ዘመናዊ ትምህርት ለመቅሰም እድል ያገኘውና የተማረው ትውልድ የኢትዮጵያን ሁኔታ እንዴት መለወጥ እንደሚችል አመረውና ጠንክሮ መጠየቁን መመራመሩንና መፍትሄ ለመሻት መሞከሩን እንረዳለን። ይህ ትውልድ የሀገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና እናት ሀገሩ የምትገኝበትን የአፍሪካን አህጉር ሁኔታ ሰፋ አድርጎ ያለምን ሁኔታ እድሜው እውቀቱና ችሎታው በፈቀደለት ደረጃ ሁሉ ከማየትና ከማገናዘብ አልፎ ተገቢውን ትምህርት ለመቅሰምና የሀገሩንና የወገኑን ዘርፈ ብዙ ችግሮች ለመፍታት የሚያስችሉ ተስማሚ መፍትሄዎችንም ለማግኘት በእጅጉ ጥሯል። ያ በአገርና በወገን ፍቅር የነደደ ልቦና የነበረው ለውጥ ፈላጊ ትውልድ በወቅቱ ከፊት ለፊቱ ጎልቶ ይታይ የነበረውን ፍጹማዊ የዘውድ አገዛዝና እንዲሁም በዓለም ደረጃም የቅኝ ግዛት መስፋፋትን መንሰራፋትን አጥብቆ ይቃወም ነበር። ለመላው የሰው ልጆች ፍትህና ርትዕን ይመኝ የነበረው የዚያን ወቅት ለውጥ ፈላጊ ወጣት ትውልድ በአገሪቱ ውስጥ ትምህርትን ከመናንና ስራን ለሁሉም ዜጋ ለማዳረስ የዜጎችን መብትና ጥቅም በእኩልነት ለማስከበር ጭቆናን ለማስወገድ በእኩልነት ላይ የተመሰረተ አንድነትን ለማስረጽ ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ ዓላማና ብሩህ ተስፋን አንግቦ ነበር የተሰባሰበው የተደራጀውና ለትግል የተሰለፈው። የተፈል ነው የተጠቀሱትን ክቡር ዓላማዎች በፖለቲካ ድርጅት መልክ ተደራጅቶ ለማራመድ በኋላ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢሃፓ የሚለውን ስያሜ ያገኘውን ህዝባዊ ድርጅት ከብዙ ውጣ ውረድ በኋላ በሚያዝያ ወር 1964 ዓ.ም ተመረተ የመሰረተውና ለመጀመሪያ ጊዜ በኢትዮጵያ ምድር የፖለቲካ ፓርቲን መስርቶ የትግል ችቦን የለኮሰው። ኢሃፓ በተመሰረተበት ወቅት ለአደረጃጀትም ሆነ ስለፖለቲካ ትግል በአራያነት ሊያገለግለው የሚችልና ተመክሮውንም በማገናዘቢያነት ሊጠቀምበት የሚችል ኢትዮጵያዊ የፖለቲካ ፓርቲ አልነበረም። በአጼው ስርዓት በመተመረበት አገር ውስጥ በፖለቲካ መደራጀት አይፈቀድም ነበር። በመሆኑም በህቡ የተመሰረተው ኢሃፓ በአገራችን የፖለቲካ ታሪክ አዲስ ምዕራፍን የከፈተና አዲስ ተስፋን የፈነጠቀ ነበር ማለት ይቻላል። የድርጅቱን ታሪክ መለስ ብለን ስንቃኝ የምንቀስመው ትምህርት ቢኖር በኢሃፓ ውስጥ የተሰባሰቡት አባላቱና ደጋፊዎቹ ከመላው የአገሪቱ ክፍሎች የተሰባሰቡ እድሜና የውቀት ደረጃቸው በፈቀደላቸው አቅምና ችሎታ የአገራቸውን ታሪክ ለማወቅ የሞከሩ የሚታገሉለትን ህዝብ ስነ ልቦና የተረዱ ቋንቋ ሃይማኖትና ጾታ ሳይገድባቸው ማንነታቸውን ኢትዮጵያዊ አድርገው የተሰባሰቡ አገር ወዳዶች ነበሩ ብሎ ባጭሩ መግለጽ ይቻላል። በኢሃፓ ዙሪያ የተሰባሰቡት አባላቱና ደጋፊዎቹ የኢትዮጵያ ህዝብ ከሰሜን ወደ ደቡብ፣ ከደቡብ ወደ ሰሜን፣ ከምስራቅ ወደ ምዕራብና ሰሜንና ደቡብ ወዘተ ወዘተ በተደረገ መስተጋብር የተሳሰረና የተጋመደ ነው የሚል ጽኑ እምነትን የተጎናጸፉ ነበሩ። የሚኖሩባት አገር የብዝህነት ታሪክ ባለጸጋ ሆነች ጥንታዊት አገር ነች ብለው የሚያምኑ ሲሆን ኢትዮጵያ የተገነባችው በዴሞክራሲና በውይይት ሳይሆን ኩታ ገጠም በሆኑ ሆነ ተራርቀው በሚገኙ አካባቢዎች በተነሱ አገዛዞች ሰይፍና ጦርነት በፈሰሰ ደምና በተከፈለ የህይወት መስዋዕትነት ጭምር ነው የሚለውን በሚገባ የተረዱና ህዝብ የስልጣን ባለቤት የሚሆንበትን ስርዓት ለማረጋጋት የቆሙ አረንጓዴ ቢጫ ቀይ የሆነችውን የነጻነት አርማ ሰንደቅ ዓላማ መለያቸው ያደረጉና የኢትዮጵያን ግንባታና የኢትዮጵያዊነትን ጽንሰ ሐሳብ ማጎልበት አገራዊ ኃላፊነታቸው አድርገው የወሰዱ ነበሩ። ኢትዮጵያዊነትን አንድ ስርወ መንግስትም ሆነ ሌላ አካል ልፍጠር ብሎ በስነ ምርምር ወይም በላቦራቶሪ የቀመረውና የፈጠረው ሳይሆን ኢትዮጵያ እንደ አገር እውን ከሆነች ጀምሮ በውስጧ ህልው ሆኖ የኖረ ህዝብ ባልተቋረጠ መስተጋብር ተጋምዶና ተሳስሮ የወለደው ማንነት ነው። ለዚህም ማስረጃው ባለሀገሩ በክፉ በደጉ በማግባት በመፍታት በመሞት በመውለድ በመጣላት በመፋቀር ሂደት የኖረባትና በጋራ የኔ የሚላት ምድር በደምና ባጥንት የገነባት አገር በጠላት ስትደፈር የዛገ ብረቱን በመጥኒ ወልወሎና የሰቀለውን ዝናር ታጥቆ ያለውን ጎራዴ መዞ እንብላ ገር ኢትዮጵያ እያለ እርፍ መጨበጥ ከጀመረው ልጁ ጋር በየዳፋውና በየሸለቆው ሊታደጋት የክብር መስዋዕትነት ሊከፍል ሲከፍል የኖረና አሁንም እየከፈለ የነበረና ያለ መሆኑ ነው። ኢትዮጵያዊ ነኝ የሚለው ዜጋ ሁሉ ዛሬም ለዚህ እውነተኛ ምስክር መሆኑን ማንም ሊክደው አይችልም። ያ ትውልድ ኢትዮጵያዊነት ከአንድ ኩሬ ብቻ የተቀዳ ማንነት ሳይሆን በአማራው ደጃፍ የኦሮሞው፣ በኦሮሞው ደጃፍ የጉራጌው፣ በሲዳማው ደጃፍ የወላይታው፣ በሶማሌው ደጃፍ የአዳሉ፣ በትግሬው ደጃፍ የአገው፣ በከምባታው ደጃፍ የኩሎ፣ በጉሙዙ ደጃፍ የሽናሻው ወዘተ ወዘተ አልፎ ሂያጅ ግንኙነትና መስተጋብር የተፈጠረ ታሪካዊ እሴት መሆኑን የተገነዘበ ትውልድ ነው። ያ ትውልድ ኢትዮጵያዊነት ባንድ ጀምበርና ባንድ አካባቢ ብቻ የተጸነሰ ሳይሆን የብዙ ሺህ ዓመታት የኢትዮጵያ ታሪክ ጉዞ ውጤት ነው ብሎ የሚያምን ከማንምና ከምንም በላይ ኢትዮጵያና ኢትዮጵያዊነትን ያስቀደመ ትንታክ ትውልድ ነው ተብሎ ሊገለጽ የሚችል ነው። ከሀገር ግንባታ ሲነሳም ከሀገራችን ታሪክና ሀገር ግንባታ ጋር የእኩልነት ጥያቄ የተያያዘ መሆኑ መዘጋት የለበትም ባይ ነው። ያ ትውልድ በዚህ ጥያቄ ዙሪያ ዘመናትን ያስቆጠረ ሰፊ የሆነ ትግልና ከፍ ያለ መስዋዕትነትንም ከፍሎበታል። ዛሬም እየከፈለበት ይገኛል። ፍትህን እኩልነትና ዴሞክራሲን ለሀገሩ ይመኝ የነበረው ተራማጁና ለውጥ ፈላጊ ወጣት ትውልድ የሚወዳት ኢትዮጵያ እንደ ሀገር ጸንታ የሀገር ግንባታ ሂደቷ ሊቀጥል የሚችልባቸውን ዘዴዎች በማሰብና በመመራመር በጊዜው መፍትሄ ሊሆኑ ይችላሉ ያላቸውን ዘዴዎችና ትልሞች መሰረት ያደረጉ የመፍትሄ ሐሳቦችን ጭምር መሻት የጀመረ ታታሪ ለሀገርም በጎ ሐሳቢና ለውጥን ፈላጊ ትውልድ ነበር፣ ዛሬም ነው። ያ ትውልድ የሀገር ግንባታና የዜጎች የእኩልነት ጥያቄ የማይነጣጠሉ መሆናቸውንና የሀገሪቱን ታሪክና ኢትዮጵያ የነበረችበትን ተጨባጭ ሁኔታ በመረዳት ከነበረችበት ኋላ ቀር ስርዓት ተላቃ በልማትና እድገት ጎዳና የምትጓዝበትን ራዕይ የተለመ ብርቅዬ ኢትዮጵያዊ ትውልድ ነበር ማለት ይቻላል። የዚያ ትውልድ ራዕይ የነበረው ኢትዮጵያ እንደ ሀገር እንድትቀጥልና ለሀገር ግንባታ ደንቃራ የሆነውን የሞትን ያህል ይፈራ የነበረውን የመሬት ጥያቄ እንዲሁም አብሮ የእኩልነትን ጥያቄ መዞ በማውጣት መፍትሄ እንዲበጅለት ድምፁን በአደባባይ ያሰማ ብቻ ሳይሆን የችግሩንም መፍትሄ መፍቻ ቁልፍ የጠቆመ የታገለና ያታገለ ዛሬም በጽናት ለዚሁ እየታገለ ያለ ትውልድ ነው። የዚያ ትውልድ አካል የሆነው ኢህአፓ የችግሮች ሁሉ ችግር የሆነውን የመሬት ጥያቄ አበጥሮ በማውጣት የመፍትሄ ሐሳቦችን በድርጅቱ የፖለቲካ ፕሮግራም ላይ ያሰፈረ የመጀመሪያው የፖለቲካ ድርጅት ሲሆን መሬት ላራሹ ለላብ አፍሳሹ ሲልም በአደባባይ ድምፁን ከፍ አድርጎ ከአድማስ እስከ አድማስ አስተጋብቷል። ጥያቄውም የመላው ኢትዮጵያ አርሶ አደሮች ጥያቄ በመሆኑ በመላ አገሪቱ ክፍሎች ህዝባዊ ትግሉ በየአቅጣጫው እንዲቀጣጠል ረድቷል። ኢትዮጵያ ውስጥ ለነበሩ በርካታ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች መፍትሄ ለማግኘት ትውልዱ በፖለቲካ አካል ውስጥ መደራጀትና መታገልን ግዴታው አደረገው። ለችግሮቹ መፍትሄ ሊገኝ የሚችለውም ህዝብ የስልጣን ምንጭነቱና የስልጣን ባለቤትነቱ ሙሉ በሙሉ መረጋገጥ ሲችል ነው በማለትም አቋሙን በግልጽ አስተጋባ። ለስኬታማነቱም ሁሉም የህብረተሰብ ክፍል ሳያሰልስ በመደራጀትና በመታገል መብቱንና ጥቅሙን ማስጠበቅ እንዳለበት አጥብቆ አሳሰበ። ዛሬም ያ ትውልድ ያነሳቸው ህዝባዊ ጥያቄዎች አልተመለሱም። በ1966 ዓ.ም የመንግሥት ሥልጣን ከህዝብ እንዲመነጭና በህዝብ ቁጥጥር ስር እንዲሆን ኢህአፓ ያነሳው ጥያቄ ዛሬም ድረስ ሕያው ነው። ህዝባዊ ስርዓትን ለመመስረት በአገዛዞችና በህዝቡ መካከል የሚደረገው ትግል አሁንም አታካችና አድካሚ ብቻ ሳይሆን እልፍ አላፍ የሆነ መስዋዕትነትን ከማስከፈሉ ሌላ የሀገርን ልማትና እድገት የጎዳ፣ ኢትዮጵያን ለአደጋና ለብተና ያጋለጠ፣ መቋጫ ያልተገኘለት እልህ አስጨራሽ ትግል ሆኖ ቀጥሏል። ከዛሬ 49 ዓመት በፊት ሚያዚያ 4 ቀን 1964 ዓ.ም ኢህአፓ ሲመሰረት ጀምሮ እንደ ድርጅት ይዞት የተነሳው የኢትዮጵያ ሕዝብ ጥያቄ በአግባቡ ምላሽ እስካላገኘ ድረስ ትግሉ ከትውልድ ወደ ትውልድ እየተሸጋገረ የሚሄድና የሚቀጥል ይሆናል። አምባገነኖችንም ፋታ መንሳቱና መታገሉ የማይታበል ሐቅ መሆኑን አስቀድሞ የተረዳ ለመሆኑ ደግሞ አሁን ያለው ያገራችን ተጨባጭ ሁኔታ በቂ ማስረጃ ነው። ለዚህም ለሚወዳት አገራቸውና ለሚያከብሩት ሕዝብ ክብር ሕይወታቸውን ሳይሳሱ መስዋዕት ለሆኑ ለነዚያ ለውጥ ናፋቂ ኢትዮጵያውያን ጀግኖቻችን የማያቋርጥ ክብርና ምስጋና ሊቸራቸው ይገባል። በሀገራችን የፖለቲካ ታሪክ የሀገር መሪዎች እንደ ጣዖት ሲመለኩና እንደ ታቦት ሲሰገድላቸው እንደ ጭራቅ ሲፈሩ ስለነበር በአደባባይ ሲቀጥፉና ሲባልጉ ከመደንገጥ በስተቀር ስራቸውን መተቸት፣ በሀገሩ ስለ ሀገሩ ለምን እንዲህ ሆነ ለምንስ እንዲህ ሆናል ብሎ መጠየቅም ሆነ መጻፍ ወይም መናገር እንደ ወንጀለኛ የሚያስቆጥር መቀመቅ የሚያስወርድ ብቻ ሳይሆን ክቡር ሕይወትን የሚያስገብር መሆኑ የትናንት ትዝታ ሆኖ መቅረት አልቻለም። ይባስ ብሎ ዛሬም ይኸው ድቅድቅ ጨለማ ሰፍኖ በተፋጠነ ሂደት ፍጥነቱን ጨምሮ አገራችንን የዋይታ የሰቆቃና የእልቂት ቤት እንድትሆን አድርጓታል። ዛሬ በአገራችን ላይ ያንዣበበው የፖለቲካ ድባብ በጥልቀት ስንመረምር ኢትዮጵያን ለማዳከምና ለመበታተን በየራሳቸው እኩይ የቤት ሥራ የተጠመዱ ዘረኞች የሚርመሰመሱባት አገር መሆኗን ማየት ይቻላል። በአገራችን ሰፍኖ ለሚገኘው የእርስ በርስ ግጭት፣ ደም መፋሰስ፣ መፈናቀልና አጸያፊ የፖለቲካ መልክዓ ምድር ክስተት አገሪቱን የዳረጋት ከአባቱ ከወያኔ የወረሰውን ሕግ አራዊት የሆነውን የዘረኞች ሕገ መንግሥትን አስቀጥላለሁ ባዩ ያገዛዙ ሹም ነው። በዚህም የተነሳ አገር እየታመሰችና የዘር ማጥፋት ወንጀል እየተፈጸመ ነው። ሹሙ እንደወረደ ከአባቱ ከወያኔ የወረሰውን የኢትዮጵያ ሕዝብ ሳይመክርበትና ይሁንታውን ሳይሰጠው የተጫነበትን በእጅጉ ያስመረረውንና እንዲወገድለት የሚፈልገውን የአራዊቶች ሕገ መንግሥት እንድንቀበልለት፣ እንድንወድለት፣ እንድናወድስለትና እንድንገዛበት ይመኛል። ከሹሙ የሚወደድ ተግባርም ሆነ አሜን ብሎ ለመቀበል የሚያስችል ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ፖሊሲ አላየንበትም። ሹሙ ያለው ችሎታ የሕዝቡን ጥያቄ እየነጠቀ በጣፈጡ ቃላት ህልውናዋን ጠብቃ ከትውልድ ወደ ትውልድ የተላለፈችውን የአገራችን ኢትዮጵያን ስም እያንቆለጳጰሰ ማላዘኑ ሲሆን፣ በተግባር ግን አገራችንን እያፈረሰብን ነው። በዛሬው ጊዜ ፖለቲካ ማለት የሰውን ልብና አእምሮ ማሸነፍ ሆኖ ሳለ በጉልበት መተማመንም ሆነ በአፈጮሌነት ተምለጭልጮ ለማለት መሞከር ራስን ያጋልጣል፣ ያዋርዳልም። ሹሙ ሕዝብ የሚያውቀውን የተራራ ግዝፈት ያህል ያለውን ሐቅ አምታቶና ሸውዶ ለማለፍ የሚያደርጋቸው ሙከራዎች ወደ ገደል የሚወስድ የቁልቁለት ጉዞ ውስጥ አስገብተውታል። ለዚህ ስንዴ እየለመነና እየሰፈረ ለሚኖር ሕዝብ ዴሞክራሲ ምኑ ነው? እኛ ዘንድ ሰርፕራይዝ ወይም ድንገተኛነት የለም፣ እናውቀዋለን። አሁን የሚደረገውን ጩኸት እናውቀዋለን። ብዙ ልምድ ስላለን ቅንጣት ታክል ጫና የሚፈጥርብን አይደለም በማለት ያሰማቸው ድንፋታዎች ሹሙ ለሕዝብ ያለውን ንቀት በማሳየት በኩል ለናሙና የሚቀርቡ የፖለቲካ ክስረቶች ናቸው። ሹሙ ሕዝብን ልቋል፣ ራሱንም በአደባባይ አጋልጧል። ሊነግስብን እየተንደረደረብን ለመሆኑ ከዚህ በላይ ማስረጃ ማቅረብ አይጠበቅብንም። ባለፉት 3 ዓመታት ኢትዮጵያን ያሉና ለአገራቸው ሉዓላዊነት የቆሙ ለዚች አገር ሕዝብ ፍትሕና ዴሞክራሲን የተመኙ ዜጎች ዛሬም ሲጋዙ፣ ሲገደሉና ሰቆቃን ሲቀበሉ እያየን ነው። በዚህም ተባለ በዚያ አሁንም የሹሙ ጥረት አደናግሮም ሆነ ፍጅትን አካሂዶ ከያቅጣጫው የገነፈለውን የሕዝብ ብሶት አመፅ ማፈንና ማስቆም ነው። ለዚህም ሰይጣናዊ ተልእኮ የሚተባበሩትን አደርባዮችና እበላባዮችን በያቅፋጫው አሰማርቷል። ሹሙ ተሻጋሪውም አሸጋጋሪውም ገዢውም እሱ ራሱ መሆኑን አስረግቷል። ሹሙ ከሥረ መሠረቱ ዘረኛ ብቻ ሳይሆን ጸረ ኢትዮጵያም ጭምር መሆኑን ዓላምን አልቀበል ብለው ወይ ግራ ተጋብተው ልብና ጆሮ የሰጡትን ሁሉ ያስቆጣና ያስመረረ ወደ ተቃውሞ ጎራ የሰደደ መሆኑ በግሃድ የታየና እየታያለም ሐቅ ነው። ለሹሙ ዴሞክራሲ ማለት ባልት ማወናበድና ማስመሰል መሆኑን ባንደበቱ ብቻ ሳይሆን በተግባር አረጋግጧል። ትናንት በዘመነ ወያኔ ያየነው ዛሬ በዘመነ ሹሙ እየተደገመብን ነው። በዘመነ ወያኔ ምርጫም ከዴሞክራሲ ተጣላ። ወያኔ ራሱን በራሱ መርጦ የሚሰይምበት ሂደት መሆኑን ለ27 ድፍን ዓመታት ታዝበናል። ዛሬም እየቀጠለ ያለውና የሚታየው ቲያትር ከዚህ የባሰ እንጂ የተሻለ እንደማይሆን መጽሐፍ ገላጭ መሆን አያስፈልገንም። አእምሮ ያላቸው ማሰብ፣ ዓይን ያላቸው ማየት፣ ጆሮ ያላቸው መስማት አቅቷቸው ለአደጋ የሚጋለጡ ሁሉ ሊወቅሱ የሚችሉት ራሳቸውን ብቻ ነው። ከስህተት ታርሞና ራስን ወቅሶ አገርንና ሕዝብን ለማዳን ከሚደረገው ትግል ጎራ ተሰልፎ ለሀገር መቆሚያ ጊዜው አሁንም አልመሸምና የሚሰማ ጆሮ ያለው አገርን ከሚያፈርሱ ጎጠኞችና አስመሳዮች ራስን ማራቅ ብቻ ሳይሆን ብሔራዊ ግዴታ ጭምር መሆኑን እያስገነዘብ ለጋራ ትግል ጥራችንን እናስተላልፋለን። መንግስት አንዱ ባንዱ ስለተለወጠ ወይንም ስለተፈነቀለ አንዱ ወርዶ ሌላው ስለወጣ ተኪው ወይም ፈንቃዩ ስለ ሕዝብ አንድነት፣ ስለ ኢትዮጵያ ታላቅነት፣ ስለ ሰላምና ዴሞክራሲ ለወጥ ባለ አንደበትና የሕዝብን ስሜት በሚኮረኩር መንገድ ስለ ሰበከ የሀገር ህልውና ዋስትና ሊያገኝ አይችልም። ሀገር የምትሆነው የውስብስብ ችግሮቿ መፍትሄ በቀጥታ ከብዙሃኑ ሕዝብ የሚመነጭበት ሂደቱን በአንድ በተወሰነለት ቦይ ብቻ የሚፈስ ሳይሆን በብዙ አፍላጋት በዚህም በዚያም ገደብ ሳይደረግበት እንዳሻው የሚወርድበት ሰፊ ዴሞክራሲያዊ መንጣለያ የሚሰጥ ህዝባዊ የሆነ ስርዓት መደላድል ሲገነባ ብቻ ነው። ለዚህም ምስክሩ አገራችን ያሳለፈቻቸው ህዝባዊ ማዕበሎችና የተፈራረቁባት አምባገነኖች በህዝብ ላይ የፈጸሙት ህዝብ ይቅር የማይለው በደል በቂ መሰከር ነው። ትላንት ኮሎኔል መንግስቱ ኃይለ ማርያም አድሱኝ የሚል ምልክት ሳያሳይ ከተውንም ሳያስበው ሁሉም እየተሽቀዳደመ አወዳሽና አድናቂ ሆነ። እሱም ሁሉን አዋቂ የበቃውና የነቃው መሪ ነኝ ሲል ተቆፈሰ። ቆራጥ ነው ተባለ። ከታላቁ መሪ ጋር ወደፊት ተብሎ ሲጨበጨበለትና ሲሰገድለት መቁረጥና መፍለጡን በፀሐይ ብርሃን ፍጥነት አጣደፈው። ኮሎኔሉ አንድ ትውልድ መጥሮ አገሪቷን ለጽንፈኞች አስረክቦ በመጨረሻም አገር ጥሎ ፈረጠጠ። የኢትዮጵያ ሕዝብ መከራና ፍዳ ግን ቀጠለ። በአገራችን ታሪክ የአገርን ሉዓላዊነት ያስደፈረውንና ተዋልዶ ተዛምዶና ተዋዶ ለዘመናት በአንድ አገር ይኖር የነበረውን ሕዝብ በጎጥ ከልሎና ከፋፍሎ የአፓርታይድ ሥርዓት በአገራችን ምድር እውን ያደረገው የጎጠኞች መሪ የአገሪቱ ብርቅዬ ምሁራን የፈለቁበትን የአዲስ አበባን ዩኒቨርሲቲ ምሁራንን አባሮ ትውልድ ገዳይ የትምህርት ፖሊሲ እንደተገበረው መለስ ዜናዊ የመለስ አካዳሚ ገነባንለት ሲሉ በሕዝብና በአገር ላይ አፌዙበት። እንደ መለስ አይነት መሪ በመቶ ዓመት አንዴ ቢፈጠር ነው ሲሉም በሕዝብ ላይ ተሳለቁበት። መለስም ሆነ ድርጅቱ ወያኔ ጊዜ ጥሏቸው ተንኮታኮቱ። የተከሉት የዘር መርዝ ግን ሀገሪቷን ማመስ ቀጥሏል። ዛሬም ከዚህ አይነቱ አባዜ አልተላቀቅንም። አገር መሪ አገኘች ተባለ። ከእግዚአብሔር የተላከ ሙሴ ተብሎ ጫማው ተሳመለት። ስለ ኢትዮጵያ ትንሣኤም ተዘመረ። አዲሱን ሹም መቃወም በአርዮስነት የሚያስፈርጅም ሆነ። ብዙ ሳይዘልቅ የሹሙ ምንነትና ማንነት ጭምብሉ ሲገለጥ በአደባባይ ተጋለጠ። ከተዋናዮቹ መቀየር ሌላ የኢትዮጵያ ሕዝብ ዛሬም ተመሳሳይ ተውኔት ለማየት ተገደደ። ጉልቻ ቢቀያየር ወጥ አያጣፍጥም እንዲሉ ሹሙ መላ ካቢኔውን ሰብስቦ የውሃ መሐንዲሱ እሱ፣ የግብርና ኤክስቴንሽን ኤክስፐርቱ እሱ፣ የትምህርት ሚኒስትሩ እሱ፣ የስታቲስቲክስ ፕላን መምሪያው እሱ፣ የጤና ሚኒስትሩ እሱ ራሱ ወዘተ። ሁሉን አዋቂ እሱ ሆኖ የቀድሞውን ኮሎኔል አስናቀ። ዛሬም ይህ የህዝብን ልዕልና መሻሩና በእኔያው ቀልሃለሁ የመሰየም መርገምት የቀጠለ ለመሆኑ ከላይ በጥቂቱ ያሰፈርናቸው የገዢዎች የአምባገነኖች የጋራ አስነዋሪ ባሕርዮች በቂ ማስረጃዎች ናቸው። አምባገነኖች መሠረታዊ ይዘታቸውና እምነታቸው የሕዝብን የበላይነት የሚቃወም በመሆኑ የሕዝብን ልዕልና፣ የሕዝብን የባለሙሉ ሥልጣን ባለቤትነት መቀበል መጥፊያችን ነው ብለው ስለሚያምኑ የሥልጣን ጥማታቸውን ለማርካት የሚያዳምጡት ራሳቸውንና ወጥሮ የያዛቸውን ትምክህት ብቻ ነው። ዛሬም በገሃድ የሚታየው ይህ ሕዝብን የመናቅ አባዜ በሁሉም አቅጣጫ ተከስቶ እንደ ቀጠለ ነው። በአገራችን ኢትዮጵያ ሰላም የሰማይን ያህል ርቋል። ሕዝብ በሰላም ወጥቶ በሰላም መግባቱን፣ በሰላም አድሮ መንጋቱን በጉጉት የሚናፍቅባት አገር ሆናለች። ስለ አንድነትና ስለ ኢትዮጵያዊነት ከቦታ ቦታ ተዘዋውሮ መስበክና በኢትዮጵያዊነት መደራጀት የሕይወት ዋጋን ያስከፍላል። ትላንት በዘመነ ወያኔ በማንነት የተጀመረው መፈናቀል፣ መሰደድና ግድያ በተረኛ የኦሮሞ ጽንፈኞች ተጠናክሮ ተስፋፍቶ ቀጥሏል። በአማሮ፣ በጌዲዮ፣ በጉጂ፣ በወለጋ፣ በቤኒሻንጉል ጉምዝ፣ በጅማ፣ በመተከል፣ በሆሮ ጉድሩ፣ በሰቆጣ፣ በአክሱም፣ በማይካድራ፣ በጉራ ፈርዳ፣ በሸዋሮቢት፣ በአጣዬ፣ በማጀቴ፣ በካራቆሬ ወዘተ በአማራው ላይ የሚደረገው የዘር ማጥፋት ወንጀል በተደራጀና በተቀነባበረ መንገድ በአገዛዙ መዋቅር ሽፋን ተጠናክሮ በሰፊው ቀጥሏል። ዛሬ በመላው የአገሪቱ ክፍሎች የንጹሐን ደም እንደ ጅረት ውሃ ይፈሳል። የሕፃናት አስከሬን በየጥሻው ተጥሎ የአሞራና የዱር አራዊት ሲሳይ ሆኗል። ለዚህ ሁሉ መረን የለቀቀ ግፍና በደል በዋናነት ማን ነው ተጠያቂው ቢባል መልሱ የጎጥ ፖለቲካው ሥርዓት አራማጆችና ያገዛዙ ቁንጮ የሆነው አዲሱ ሹም ኮሎኔሉ ናቸው የሚል ነው። ሹሙ በዙሪያው የኮለኮላቸው ባለሥልጣናትና አማካሪዎች አብዛኛው በዘር ሐረግና በእምነታቸው ሳይቀር ተመርጠው የተሾሙ አድርባይና የጎጠኛው ሥርዓት አራማጆች ናቸው። በዙሪያው መኮልኮላቸው ብቻ ሳይሆን ያላቸውን የመንግሥት መዋቅር ተገን በማድረግ ለአሸባሪው ኦነግ ሰራዊት አስፈላጊውን እገዛ፣ ከለላና መከታን የሚያደርጉ ለመሆናቸው በየቀኑ የሚፈሰው የንጹሐን ደም ምስክር ነው። በመሆኑም ይህን አገዛዝ ያጀቡትም ሆኑ በቀጥታም ሆነ በተዘዋዋሪ የሚደግፉና የሚረዱ በኢትዮጵያ ውስጥ ለሚፈጸመው ሰቆቃ፣ ግፍና በደል በታሪክ ፊት ተጠያቂና ተወቃሽ ከመሆን አይድኑም። አገር ስትፈርስና ስትታመስ፣ ሕፃናት በገፍ ሲታረዱ፣ ሕዝብ ከቀየው ሲፈናቀልና ንብረቱ ሲጋይ፣ ሚሊዮኖች ሲራቡና ሲታረዙ ትዕግሥት ያሻል እያለ የሚያሾፍ ዘመናዊ ሹም መዳፍ በሥልጣን ተቆፍሶ ይገኛል። መንግሥት የሚባለው ተቋም የመላው አገሪቱን ሕዝብ ከእስከ ሳይለይ የዜጎችን መብትና ነጻነት በእኩልነት ጠብቆ ትክክለኛና ፍትሃዊ የሆነ ሥርዓትን ማክበርና የማስከበር ብቃትና ችሎታ ሊኖረው ይገባል። የአንድ አገር ዜጎች በማንነታቸው ልዩነት ሳይደረግ በሕግ ፊት እኩል ናቸው፣ እኩል የሆነ የሕግ ጥበቃም ይደረግላቸዋል የሚለው ድንጋጌ የዓለም መንግሥታት ሁሉ የተቀበሉትና ያጸደቁት ውሳኔ ሲሆን ይህን በኩራ ሐሳብ ለይስሙላ ሕገ መንግሥት ተብዬ ውስጥ ማስገባት ብቻ ሳይሆን በተጨባጭ መተግበር የመንግሥት ኃላፊነትና ግዴታውም ነበር። መንግሥት ዜጎቹን ከማንኛውም ዐይነት አድሎ፣ ጥቃት፣ በደልና ተጽዕኖ ሊጠብቃቸውና ሊከላከላቸው ይገባል፣ ኃላፊነትም አለበት። ኢትዮጵያ የኢትዮጵያውያን ሁሉ በመሆኗ በውስጧ የሚኖሩ ዜጎቿ ያለ ስጋት እንደ ልባቸው በየትኛውም የአገሪቱ ክፍል ተንቀሳቅሰው የመሥራት ንብረትን የማፍራት ቤተሰብ የመመስረት በአጠቃላይ የመኖር መብታቸው ሊከበር ደህንነታቸውም ዋስትና ሊያገኝ ይገባል። ኢትዮጵያውያን የፖለቲካ፣ የሙያ እና የሲቪል ማህበራትን መስርተው ለመንቀሳቀስ የማንንም ሞግዚትነት አያሻቸውም። መንግስት የተቋማቱን የውስጥ ነጻነት መዳፈር ወይም በጉያው ተወሽቀው አጫፋሪና ጨብጫቢ እንዲሆኑ ፍላጎትና ምኞት ቢኖረው እንኳን ህግ ሊያግደውና ሊጠይቀው ይገባል። የአንድ መንግስት ትክክለኛ ተግባር ያገሪቱንና የዜጎቿን አንድነትና ሉዓላዊነት ማስከበር፣ በህዝቡ መካከለ መቀራረብና በፍቅር አብሮ የመኖር ስሜት፣ የአንድነት አገራዊ ስሜት መፍጠር፣ ህግና ህጋዊነትን ማስከበርና ማክበር፣ የህዝብን ችግርና ብሶት አድምጦ ተገቢውን ዳኝነት መስጠት፣ አገሪቱንና ዜጎቿን በውስጥም ሆነ በውጭ የተሰሚነታቸውን ክብርና ልዕልና ከፍ ማድረግ፣ ዘረኝነትን፣ ጠባብና ክልላዊ ስሜትን፣ ጥላቻን የሚሰብኩና ህዝብ የሚያጫርሱ ቡድኖችና ግለሰቦችን ህጋዊነት መንፈግ ብሎም ለህግ ማቅረብ የመንግስት ኃላፊነት ነው። በአጠቃላይ በህዝብ መካከል በቀልና ቂም ከመያነሳሱና ከመቀሰቀሱ መሰሪና ነውረኛ ኢትዮጵያዊ ያልሆነ ባህል ከማስፋፋት እንዲታቀቡ ማድረግ የመንግስት ቀዳሚና ዋነኛ ተግባሩ ነው። ከላይ ባጭሩ የተገለጹት የመንግስት መሰረታዊ የሆኑ ተግባራትን በተጨባጭ ስንመረምር አገሪቷና መላው ኢትዮጵያ ህዝብ ዛሬ አሁን በምን አይነት ሁኔታ ላይ ነው ያሉት የሚለውን መሰረታዊ ጥያቄ እንድናነሳ የግድ ይላል። በሀገራችን ዛሬም እንደ ትናንትናው የተለወጠ ነገር የለም። የተለወጠው ወያኔ ኢህአዴግ የሚለው ጭምብል ኦህዴድ ብልጽግና በሚለው መተካቱ ብቻ ነው። ዛሬም እንደ ትናንቱ የመንግስት ስልጣን ሙሉ በሙሉ ተጠቃሎ በአንድ ቡድን፣ በአንድ ግለሰብ፣ በአዲሱ ሽም እጅ በገባበት ነጋጠባ የብልጽግና ነጋሪት ቢመታ እምቢልታ ቢነፋ ዛሬም አገራችን የዋይታ ቤት ከመሆን አልዳነችም። ህዝቡ ከድህነት አረንቋ አልተላቀቀም። በአንድ አገር ውስጥ ለሚኖር ህዝብ እኩልነት፣ ፍትህ፣ ደህንነት፣ ዴሞክራሲ፣ የሰብአዊ መብቶች ወዘተ በተሟላ መንገድ መረጋገጣቸው ለብልጽግና ለእድገት አስፈላጊ መሰረቶች ናቸው። ዳቦና ስራ የሌለው ጤንነቱ የተጓደለ የደህንነት ዋስትናው ያልተረጋገጠለት ህዝብ ኢትዮጵያን አበልጽጋት መባሉ በሰው ቁስል እንጨት ስደድበት ከመሆኑም በላይ በህዝብ ላይ ከማፌዝ ያለፈ ወንጀል ጭምር ነው። ሀገራችን ኢትዮጵያ በኦሮሞ ጽንፈኞች የዘር ወረርሽኝ ተጋልጣ ህልውናዋ በየቀኑ እየተሸረሸረ መሆኑ ግልጽ ነው። በሹሙ የሚመራው የኦሮሞ ብልጽግና ተብዬው የጎጠኞች ስብስብ ኢትዮጵያን ከኢትዮጵያዊነት አላቆና ገነጣጥሎ ሰባብሮና አሽመድምዶ ሊያጣፋት የተሰየመ መሆኑን ጠንቅቆ ማወቅና መገንዘብ ተገቢ ነው። ሹሙ ለስልጣን የበቃው አገር ወዳዱ ዜጋ ለወያኔ በነበረው ጥላቻ ተዘናግቶ በውዥንብር ተወናብዶና ተጠምዶ ሹሙን ከወያኔ ኮሶ ያሽረናል በሚል ተስፋ ጭፍን ድጋፉን በመስጠቱ እንደነበር የሚረሳ አይደለም። ራሱን ያወቀ ጠላትን ያውቃል የሚለውን ብሂል ዘንግተን ተጨባጩን እውነታ መመልከት መመርመርና መገንዘብ ተስኖን ራሳችንን ለቀቢጸ ተስፋ አስገዝተን ህዝቡንም አዘናግተን አገር አልባነታችንን እያረጋገጥን ነው። አገር በአገር አፍራሾች አባዜ እየተናጠች ነው። ኢትዮጵያ እንድትፈርስ እየናጣት ያለው ዘረኝነት ነው። የሀገራችንን ሉዓላዊነት እያስደፈረ ሀገርን በሁለንተናዊ መስክ እያዳከመ ለጽንፈኞች ሽፋን ሰጥቶ አማራውንና ኢትዮጵያን እያስተካ ያለው ያገዛዙ ሹም ነው። ሹሙ ስልጣኑን በብቸኝነት የተቆጣጠረው የተቀለለውና እዚህ ደረጃ ላይ ሊደርስ የቻለው ብቻውን ባደረገው ጥረት ሳይሆን የሱን አይነት ላባ ባላቸው እንዲሁም በእባላባዮች አድርባይ ምሁራን ድጋፍ ትብብርና እርዳታ ጭምር ነው። ጠማማው ከያቅጣጫው ተቆርጦ የፋስ ማስገቢያ ሆኗል። ነጋዴ ፖለቲከኞች በመብዛታቸው የተነሳ የትግል ይዘት ማንና ምንነት ቅጣምባሩ እየጠፋ መጥቷል። የተቀነባበረው ውሸትም ተደጋግሞ ሲቀርብ እውነት ሊመስል ይችላል። ሹሙ ይዋሻል ብቻ ሳይሆን ደጋግሞ ይቀጥፋል። ወያኔም በፈጠራ ወሬና ውሸት ተወዳዳሪ አልነበረውም። ነገሩ እሳት ካየው ምን ለየው እንዲሉ ሁለቱም ካንደምጭ የተቀዱ ጎጠኞች መሆናቸውን ጨርሶም መዘንጋት አይኖርብንም። ሐቁን እውነታውንና ተጨባጭ ሁኔታውን በጥሞና ማወቅ የወገንን ድክመትና ጥንካሬ ማወቅ ባጉልምኞትና በተስፋ አለመነዳት ያሻል። ኢትዮጵያን እንደ ኮሶተል ከተጣባ የጎሳ ወረርሽኝ ለማሻር ገና ብዙ መራራ ትግልን ይጠይቃል። ሹቡ የሚወደውን ስልጣን ሸምቅቆውን እያጠበቀ ሴት መለያው በሆነው ዘረኝነት አማካኝነት በኢትዮጵያዊነት የሚኮሩትንና የሚያምኑትን ዜጎች እያባረረ እያፈናቀለ እያስፈጀ ለውርደትና ለችግር እየዳረገና ኢትዮጵያን እያዋረደ መቀጠሉ የሚጠበቅ ነው። የዛሬው ሹም እንደ ፈጣሪዎቹ የወያኔ አመራሮች ሁሉ የህዝብን ብሶትና ተቃውሞን እንኳ እንደማያስተናግድ በግሃድ አረጋግጧል። የሹሙ መልእክት እንደ መካሪና አሳዳጊው ጎጠኛው መለስ እብሪትን መሰረት ያደረገና በኃይል ሞክሩኝ የሚል ነው። አዲስ ነገር የለም። የታየው የኖር ነው። ያስለቀሰን ያመሰቃቀለን ተባብሶ ተፋፍሞ ቀጥሏል። ወያኔ ኢህአዴግ ተባለ ኦዴፓ ብልጽግና ሁለቱም አንድ ናቸው። የአንድ ሳንቲም ሁለት ገጽታዎች ስመ ብዙ ዘረኞች ናቸው። ባላንድራስ መርዛማ እባብ የአገር ጠንቅ አገር አፍራሽነታቸውን ጠንቅቆ በመረዳት ሁሉም በትሩን ያንሳ በሚቻለው ሁሉ ይሰንዝር። የሹሙንና የአጃቢዎቹን እቅድ ያክሽፍ። በሁሉም መስክ ዘረኞችን እንታገል። ለማይቀረው የህዝብ ድል ተደራጅተን አገራችንንና ወገናችንን እንታደግ። ድል ለኢትዮጵያ ህዝብ። እናቸንፋለን።
ዛሬ ለጎጠኞች እንበረከክ። የነፃነት ዋጋ ድንበሩ ከዚያነ በዘርን አትመርክ።
Gimbakna tayyo ሉአላዊነት በቅርብ ያስከው ያገር ክብር መላሽ ይሐፋውነት ነው የህዝብ ተፋነ
ግንባክናታየ
ከነነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነጥና ፍቅር ኢትዮጵያዊነት ነው እናቸንፋለን።
ግንባክናታየ